ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 12 2013 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ የእርቀ ሰላም ኮሚሽን በሩብ ዓመት ስራው ላይ መግለጫ ሰጥቷል።
በዚህ ሩብ ዓመት ካከናወናቸው ዋና ዋና ተግባሮች መካከል አምና በህዝብ ውይይት ከተለዩት የሀገሪቱ የእርቅ ተዋንያን መካከል ከፖለቲካ ፓርቲዎች ጋር ያደረግናቸው የተናጠል ውይይቶች የሚጠቀሱ ናቸው። በዚህም ስልጣን ላይ ያለውን የብልጽግናን ፓርቲ ጨምሮ በርካታ የፖለቲካ ፓርቲ አመራሮችን ስለ እርቀ ሰላም ያላቸውን ሀሳብ ከዛም ደግሞ በተጨማሪ በፓርቲያቸው ውስጥ እርቅ ዙሪያ ያስቀመጡትን እቅድ ምን እንደሚመስል በመጠየቅ አብረናቸው ለመስራት ያለንን ዝግጁነት ገልጸናል።
የኮሚሽኑ ምክትል ሰብሳቢ የትነበርሽ ንጉሴን ነው የሰማችሁት። ሰብሳቢው ሊቀ ጳጳስ ካርዲናል አባ ብርሃነ ኢየሱስ ሱራፌልና ሌሎችም የኮሚሽኑ መሪዎች ዛሬ በሰጡት መግለጫና ማብራሪያ ላይ በአብይ ርዕስ ዘገባ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ በተፈጸመ ሌላ ጥቃት 18 ሰዎች መገደላቸውን የደቡብ ክልል መንግስት አስታወቀ። በወንጀሉ የተጠረጠሩ 16 ሰዎች በቁጥጥር ስር መዋላቸውም ተገልጿል። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ ኒቃ ቀበሌ በተፈጸመ ሌላ ጥቃት 18 ሲቪሎች መገደላቸውን በደቡብ ክልል የቤንች ሸኮ ዞን ዋና አስተዳዳሪ አቶ ፍቅሬ አማን መናገራቸውን የክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ በማህበራዊ ገጹ አስታውቋል። ከትላንት በስቲያ በወረዳው ሾቢ ቀበሌ ማንነታቸው አልታወቀም በተባሉ ቡድኖች በተፈጸመ ጥቃት አንድን ህፃን ጨምሮ 13 ሰዎች የተገደሉ ሲሆን የማቾቹ ቁጥር 31 ደርሷል። ሌሎች በርካታ ሰዎች ላይ ደግሞ የአካል ጉዳት ደርሶባቸዋል። አዲስ ፈጣን ውጤት የሚገኝበት የኮሮና ቫይረስ የምርመራ ዘዴ በቅርቡ በመላ አፍሪካ ተደራሽ እንደሚሆን የዓለም የጤና ድርጅት ዛሬ አስታውቋል። ይህም በአህጉሪቱ ትልቅ ለውጥ እንደሚያመጣ ድርጅቱ ጠቁሟል። አዲሱ ያነሰ ዋጋ የሚከፈልበት የምርመራ ዘዴ የጤና ስርዓቶች በኮሮና ቫይረስ የታመሙ ሰዎችን በፍጥነት አግኝተው ለማከም እንደሚረዳቸው በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማችሲዲ ሶሙዌት ያስገንዝበዋል። 20 ሚሊዮን የሚሆኑ የምርመራ መሳሪያዎች ዝቅተኛና መካከለኛ ገቢ ላላቸው ሀገሮች እየተከፋፈሉ መሆናቸውን፣ ብዙ ደግሞ ወደ አፍሪካ ማምራታቸውን የዓለም የጤና ድርጅት ባለስልጣኗ ጠቁመዋል። ይህም ቫይረሱን ለመታገል በሚደረገው ጥረት ትልቅ ለውጥ ያመጣል። እንዲህ አይነቱ ከፍተኛ ጥራት ያለው የምርመራ መሳሪያ አፍሪካ ውስጥ ያለውን ከፍተኛ የኮቪድ-19 ቫይረስ ምርመራ አስፈላጊነትን ያሟላል ብለዋል ሞየቲ። አሁን የሚገኘው አዲስ የምርመራ መሳሪያ እስካሁን ባለው ጊዜ የሚሰራበት የላቦራቶሪ ምርመራ ሂደት አያስፈልገውም ተብሏል። ናይጄሪያ ውስጥ ለኪቶል ፕላዛ በተባለው መንደር 12 ሰላማዊ ሰልፈኞች በሀገሪቱ የጸጥታ ኃይሎች መገደላቸው ታውቋል። ምክትል ፕሬዚደንት የሚ ኦሲምባጆ ሀዘናቸውን ከገለጹ በኋላ ፍትህ እንደሚሰጥበት ቃል ገብተዋል። ኦሲምባጆ ባለፈው ማክሰኞ ስለተፈጸመው ግድያ ትላንት ሌሊት በተከታታይ በትዊተር እንደጻፉና መንግስት ስለግድያው በይፋ ሲናገር ለመጀመሪያ ጊዜ መሆኑ ተገልጿል። ዩናይትድ ስቴትስ የናይጄሪያ የጸጥታ ኃይሎች ሌጎስ ላይ የፈጸሙትን የጭካኔ ተግባር ዛሬ አውግዛለች። የጸጥታ ኃይሎች አባላት ማንኛውም ከሚገባው በላይ የሆነ ኃይል ተጠቅመው ከሆነ አሁኑኑ ምርመራ እንዲደረግ እንሻለን። ይህን ተግባር የፈጸሙት ሰዎች በናይጄሪያ ሕግ መሰረት መጠየቅ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባወጡት መግለጫ ጥሪ አድርገዋል። በሀገሪቱ እየተቀጣጠለ ስላለው ተቃውሞ ምንም ያልተናገሩት የሀገሪቱ ፕሬዚደንት መሐመዱ ቡሃሪ ትላንት ባወጡት መግለጫ ሌኪ ላይ ስለተፈጸመው ግድያ ሳይጠቅሱ መረጋጋት እንዲኖር ጥሪ አድርገዋል። በፖሊስ አሰራር ላይ ለውጥ ለማድረግም ቃል ገብተዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ትላንት ባወጣው ዘገባ ባለፈው ማክሰኞ በተከፈተው ተኩስ 38 ሰዎች ተገድለዋል ይላል። ካለፉት ሁለት ሳምንታት ወዲህ ሲካሄዱ በቆዩት ተቃውሞዎች በአጠቃላይ ቢያንስ 56 ሰዎች እንደተገደሉ አምነስቲ ጠቁሟል። ህዝባዊው ተቃውሞ በተለይም ያተኮረው ልዩ ጸረ ሌብነት ስኳድ በተባለው የፖሊስ ኃይል ነው። ይህ ስኳድ እንደሚገድልና ሰቆቃ እንደሚፈጽም አምነስቲ ኢንተርናሽናል ገልጿል። አምነስቲ በዘገባው በገለጸው መሰረት የተቃውሞ ሰልፈኞቹ በተሰባሰቡበት ቦታ ላይ ተኩስ ከመከፈቱ በፊት በአካባቢው የነበሩት የጸጥታ ቁጥጥር ካሜራዎች በመንግስት ባለስልጣኖች ትዕዛዝ ከነበሩበት ቦታ እንዲነቀሉ ተደርጓል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የናይጄሪያ ወታደሮች ሌጎስ ውስጥ በሰላማዊ ተቃውሞ ሰልፈኞች ላይ ከልክ ያለፈና ያልተመጣጠነ ሲሉ የገለጹትን ኃይል ተጠቅመዋል በማለት አጥብቀው አውግዘዋል። ይህን ወንጀል የፈጸሙት ሰዎች ለፍርድ እንዲቀርቡም ከፍተኛ ኮሚሽነሯ ሚሼል ባችለት አሳስበዋል። ዘጋቢያችን ሊዛ ሽላይን ለአሜሪካ ድምፅ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ሌጎስ ውስጥ ቢያንስ 12 ተቃዋሚ ሰልፈኞች እንደተገደሉና ሌሎች ብዙዎች እንደቆሰሉ አምነስቲ ኢንተርናሽናል አስታውቋል። ያልታጠቁ ሰዎች ላይ ተኩስ ከፍቶ መግደል ያለ ፍርድ ሂደት በዘፈቀደ ከመረሸን አድራጎት የሚፈረጅ ነው ብሏል አምነስቲ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነሯ ሚሼል ባችለት ተቃዋሚ ሰልፈኞቹ ላይ ተኩስ ከመከፈቱ በፊት የቴሌቪዥን ካሜራዎችና መብራቶች እንዲጠፉ ተደርጓል የሚሉት ሪፖርቶች እንዳሳሰቧቸው ገልጸዋል። እውነት ሆኖ ከተገኘ ይህ ዘግናኝ ጥቃት ለሰላማዊ ተቃውሞ በወጡ ሰዎች ላይ የተፈጸመው ሆን ተብሎ ታስቦበት ታቅዶና ተቀነባብሮ መሆኑን የሚያመለክት ነው ብለዋል። ማክሰኞ ዕለት የተፈጸመው ድርጊት በዝርዝር መጣራት ይኖርበታል ያሉት የኮሚሽነሩ ቃል አቀባይ ሩፐርት ኮልቪል ማን ነው ትዕዛዝ የሰጠው? ማን ነው ያቀደው? እነማንስ ያውቃሉ? ይሄ ሁሉ ጥያቄ መልስ ይፈልጋል ብለዋል። የተቃውሞ ሰልፉ ምክንያት ፖሊስ ሰው ይገላል፣ ሴቶችን ይደፍራል፣ አስፈራርተውም ገንዘብ ይቀበላሉ የሚል ብሶት ለማሰማት ነው። በጸጥታ ኃይሉ ውስጥ ስር የሰደደ ችግር አለ ሲሉም ቃል አቀባዩ አክለዋል። ህዝቡ የጸጥታ ኃይሉን አያምነውም፣ ይህ መፍትሄ እስኪያገኝ ሀገሪቱ ውስጥ ከባድ ችግር ይኖራል ሲሉም አክለው ተናግረዋል። የናይጄሪያ የጦር ኃይል መጀመሪያ ላይ ወታደሮቼ በተቃዋሚዎች ላይ ተኩስ አልከፈቱም ብሎ ነበር። በኋላ ደግሞ የፖሊስ ሚኒስትሩ ለጋዜጠኞች በሰጡት ቃል ተኩሱ የሚል ትዕዛዝ አልተሰጠም ሲሉ አስተባብለዋል። የጦር ሰራዊቱ የውሸት ወሬ ፌክ ኒውስ ሲልም አጣጥሏል። የተባበሩት መንግስታት ከፍተኛ የሰብአዊ መብት ኮሚሽነሯ በግድያው ዙሪያ በአስቸኳይ ነጻና ግልጽ ምርመራ እንዲከፈት መጠየቃቸውን ቃል አቀባያቸው አመልክተዋል።
About a month ago I wrote a column which urged for international monitoring groups to check the American election to help keep it honest, straight.
ህዝቡ የድርጊቱ ተጠያቂዎች የማይታሰሩበትን የተለመደውን አይነት ምርመራ ከእንግዲህ አይቀበልም። ይሄ ግልጽ ነው። ይሄ ደግሞ ህዝቡ በሌጎስ ጎዳናዎች ብቻ ሳይሆን በሌሎችም ከተሞች በግልጽ እያሳወቀ ነው። ስለዚህ ነገሩ የተጠያቂነት ጉዳይ ነው።
የናይጄሪያ የጸጥታ ኃይሎች ለአመታት ከተጠያቂነት ሲያመልጡ ኖረዋል። ይሄ መገታት አለበት። የሀገሪቱ መሪዎች የህዝቡን አመኔታ ማግኘት ከፈለጉ አሁኑኑ ተጨባጭ እርምጃ መውሰድ አለባቸው ሲሉ ሚሼል ባሽለት አጥብቀው አሳስበዋል።
የደቡብ ሱዳን መንግስት በሀገሪቱ የሚደረገው የገንዘብ ልውውጥ ሁሉ በአሜሪካ ዶላር መሆኑ ቀርቶ በሀገሪቱ ገንዘብ ፓውንድ እንዲሆን ማዘዙን የሚቃወሙና የሚደግፉ እንዳሉ ተዘግቧል። በመዲናይቱ ጁባ ያሉት የንግድ መሪዎች አዲሱ ህግ የንግድ ስራቸውን አደጋ ላይ እንደሚጥል ገልጸዋል። የሀገሪቱ የማስታወቂያ ሚኒስትር ማይክል ማኩዬ ባለፈው ሳምንት ለጋዜጠኞች በተናገሩት መሰረት ፕሬዚዳንት ሳልቫ ኪር በሀገሪቱ ስላለው የኢኮኖሚ ቀውስ መፍትሄ ለማግኘት ሲሉ ከአንድ ወር በፊት የመደቡት ኮሚቴ 34 እርምጃዎች እንዲወሰዱ ምክረ ሀሳብ አቅርቧል። ከቀረቡት ምክረ ሀሳቦች መካከል አንዱም በሀገሪቱ የሚካሄዱት የንግድ ስራዎች ሁሉ በሀገሪቱ ገንዘብ እንዲገለገሉ እንደሚጠይቅ ሚኒስትሩ ተናግረዋል። ደቡብ ሱዳን ውስጥ ማንኛውም ኮንትራት የቤትና የመኪና ኪራይ ሳይቀር የሚደረገው በዶላር ነው። ብሔራዊ ገንዘብ እያለን ለምንድን ነው የውጭ ገንዘብ የምንጠቀመው? ብለዋል የማስታወቂያ ሚኒስትሩ። አንድ ሩዋንዳዊ የወንጌላዊ መዝሙር ድምፃዊ ባለፈው የካቲት ወር በፖሊሶች እጅ እንዳለ የሞተበት ምክንያት እንዲገለጽ ቤተሰቦችና ወዳጆቹ እየጠየቁ መሆናቸው ታውቋል። የሩዋንዳ ባለስልጣኖች ጊዚቶ ሚሂጎ ራሱን እንዳጠፋ ነው የገለጹት። ደጋፊዎች ግን በፖለቲካዊ አመለካከቱ ምክንያት ነው የተገደሉ የሚል እምነት እንዳላቸው፣ ነገር ግን ያቀረቡት ማስረጃ እንደሌለ ተገልጿል። ሚሂጎ ባለፈው መስከረም ወር አፍላቂነት ለተላበሰው ተቃውሞ ቫክላቭ ሃቬል የተባለውን ዓለም አቀፍ የሰብአዊ መብት ሽልማት አግኝቷል። አሁን ዚያለ ነው ለሐዘን ሳይሆን ኪዚቶ ሚጎ የነበረውን ቁርጠኛነት ለህይወቱ ለሙዚቃ ክህለቱና ለነበረው ብርታት ክብር ለመስጠት ነው ሲሉ ትርፌ ማግኘት አላማ የሌለው የሰብአዊ መብት ድርጅት ሊቀመንበር ጌሪ ካስፓሮቭ ሽልማቱ በተሰጠበት ዕለት ተናግረዋል። ዕውቁ ሩሲያዊ ቼዝ ተጫዋች ካስፓሮቭ የሰብአዊ መብት አክቲቪስት ሆነዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በመጨረሻም ሪፑብሊካዊው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን ዛሬ ማታ ከ13 ቀናት በኋላ ከሚካሄደው ምርጫ በፊት የመጨረሻ ክርክር ያደርጋሉ። በሰባዎቹ ዓመታት የዕድሜ ክልል ውስጥ ያሉት ሁለቱ ተወዳዳሪዎች ባለፈው መስከረም ወር ባካሄዱት የመጀመሪያው የ90 ደቂቃዎች ክርክር አንዱ ሌላውን በማቋረጥ በመሰዳደብና በመነቃቀፍ ላይ ተጠምደው ነበር። በአብዛኛው ሲያቋርጡ የነበሩት ግን ትራምፕ ናቸው። አንዳንድ የፖለቲካ ተንታኞች ከዚህ ቀደም በአሜሪካ ፕሬዝዳንታዊ ክርክር ባልታየ መልኩ የወረደ ነበር ብለውታል። ዛሬ ማታ በሚደረገው ክርክር ግን ፕሬዝዳንታዊውን ክርክር የሚያስተባብረው ነፃ ኮሚሽን ለማቋረጥ የማይቻልበት ዘዴ ፈጥሯል። የአሜሪካ ድምፅ ዘጋቢ ካሮላይን ፕሮሱቲ ከቴነሲ ናሽቪል ከተማ የላከችውን ዘገባ ቆንጅታዬ ታቀርበዋለች።
የመጀመሪያው የሁለቱ ፕሬዝደንታዊ ተፎካካሪዎች ክርክር እንዴት እንደነበረ የሚረሳ አይደለም። ፕሬዝደንት ትራምፕ እና የቀድሞው ምክትል ፕሬዝደንት ጆ ባይደን ዛሬ ማታ አንድ መድረክ ላይ ቆመው ሁለተኛውንና የመጨረሻውን ክርክር ያካሂዳሉ። ትራምፕ ወይም ባይደን ለሚቀርብላቸው ጥያቄ መልስ በሚሰጡበት ጊዜ ሌላኛው ጣልቃ እንዳይገቡ ለመከላከል የሌላኛው መናገሪያ ማይክሮፎን ይዘጋል። ከዚያ ለሚከተለው ነጻ ክርክር ደግሞ ለሁለቱም ይከፈትላቸዋል። የዛሬ ማታው ክርክር የሚካሄድባት ናሽቪል ከተማ ነዋሪው ወደ ዲሞክራቶች የሚያዘነብል ሲሆን፣ አጠቃላዩ የቴነሲ ክፍለ ሀገር ነዋሪ ግን እጅግ የሚበዛው የሪፐብሊካኖች ደጋፊ ነው። የካንትሪ ሚውዚክ የሚባለው የሙዚቃ ዘርፍ መናኸሪያዋ ናሽቪል ከተማ የኮቪድ-19 ወረርሽኝን ለመቆጣጠር በተወሰዱ ገደቦች ምክንያት ደብቷት ነው ያለችው። የኮሮና ቫይረሱ ጉዳይ የከተማዋ ነዋሪ አሊ ጎልድስሚትን ሐሳብ እንዳስቀየረ ይናገራሉ። ባለፈው ፕሬዝዳንታዊ ምርጫ አሊ ዶናልድ ትራምፕን ነበር የመረጡት። በአሁኑ ግን ጆ ባይደንን እንደሚመርጡ ገልጸዋል።
He has not shown great leadership in terms of how he's treated the pandemic.
የወረርሽኙን አያያዛቸውን ስንመለከት የበቃ አመራር አላሳዩም።
የአንድ ቤተክርስቲያን አለቃ የሆኑት ኤፍሬን ኦሪያስ ደግሞ ፕሬዝዳንት ትራምፕን ነው የሚመርጡት። ለዚህም ምክንያታቸው እምነታቸው እንደሆነ ይናገራሉ።
Como él dijo al principio,
I have valued what Trump says, like abortion is committing murder.
Es como que tú estás cometiendo un asesinato.
And we all have a right to life.
ትራምፕ ጽንስ ማቋረጥ ነፍስ መግደል ነው ስለሚሉ እኔም ለዚያ ትልቅ ቦታ የምሰጠው ነው። ሁላችንም በህይወት የመኖር መብት አለንና።
ታዲያ የዛሬ ማታው የሁለቱ ተፎካካሪዎች ክርክር የብዙ መራጮችን ሐሳብ ያስቀይር ይሆን? ለ40 ሚሊዮን አሜሪካውያን አይደርስም። አስቀድመው ከወዲሁ ድምጻቸውን ሰጥተዋልና በአሜሪካ ፕሬዝዳንታዊ ምርጫ ታሪክ ከምርጫው ቀን አስቀድሞ በዚህ ብዛት ድምጽ ሲሰጥ ይህ የመጀመሪያ ነው።
የቆንጅታዬ ዘገባ ይቀርባል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 12 2013 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። መዋቅራዊ ኃይሎች በኢትዮጵያ የለውጥ ሂደት ላይ ፈተና መደቀናቸውን የፖለቲካ ምሁራንና ተንታኞች ተናግረዋል።
ብዙ ጊዜ የምንረሳው መዋቅራዊ ኃይሎች አሉ። ታሪክን የመሰሉ፣ ጂኦፖለቲክስን የመሰሉ፣ ኢኮኖሚውን የመሰሉ፣ ተቋማትን የመሰሉ እነዚህ ሁሉ መዋቅራዊ ኃይሎች ናቸው እና ከእኛ ጋር በደንብ አሉ። በአይናችን ላናያቸው እንችላለን። ነገር ግን የፖለቲካ ሂደቱን መንገዱንም ፍጥነቱንም አፌክት እያደረጉ ነው በየጊዜው የሚሄዱ።
በዚህ ምሽት ዘገባ ይዘናል። የወንጪ ልማት በገበታ ለሀገር።
የወንጪ ተወላጅና የኢኮቱሪዝም አባል ነኝ። ይህ መግለጫ ጠቅላይ ሚኒስትሩ መጥቶ ሲነግሩ የወንጪ ሁሉም ተደስቷል። ምክንያቱም ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። መንገዱ ተቋርጦ የተማርነው ከዚህ ወሊሶ 40 ኪሎ ሜትር እየተመላለስ ነበር የምንማረው።
በሚዲያም በሀገር ገበታ ላይም እንዳየ ነው የታቀደው ፕሮጀክት እንሰማ ወይም ሲናይ በጣም ደስ ብሎናል።
እዚህ አካባቢ ብዙ መንግስቶች የጎበኙ ቆይቷል። እስከ ዛሬ ድረስ ምንም አላገኘም። በአሁን ጊዜ በዶክተር አብይ አህመድ ጊዜ ይገኛል ተባለ።
ከወንጪ አካባቢ ነዋሪዎች የሶስቱን ድምፅ ነው የሰማችሁት። ዘገባ ይዘናል፣ አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በፌዴራል መንግስቱና በትግራይ ክልላዊ መንግስት መካከል ያለውን ውጥረት የመፍታት ሥራ ለእርቀ ሰላም ኮሚሽኑ የተሰጠ ኃላፊነት እንዳልሆነ የኮሚሽኑ የሥራ መሪዎች አስታውቀዋል። ኮሚሽኑ በአዋጅ ከተቋቋመ አንስቶ አብዛኛውን ጊዜ የወሰደው ሥራ ራሱን ማደራጀትና ለዋና ተግባራቱ አመቺ ሁኔታ የሚፈጥሩ ውይይቶችን ማካሄድ እንደነበረም ተነግሯል። መለስካቸው አማሃ ተጨማሪ አለው።
የእርቀ ሰላም ኮሚሽኑ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው አጭር የጽሑፍ መግለጫ ያተኮረው ባለፉት ሶስት ወራት አከናውኛቸዋለሁ ባላቸው የተለያዩ ስራዎች ላይ ነው። ይሁንና የጋዜጠኞች ትኩረት ዛሬ በሀገሪቱ ላይ ውጥረት ፈጥረዋል ብለው ባሰቡት የትግራይ ክልላዊ መንግስትና በፌዴራል መንግስት መካከል የተፈጠረው ፍጥጫ ይመስላል። በዚህም ምክንያት ኮሚሽኑ ሁለቱን አካላት ለማቀራረብና ለማስታረቅ ምን አድርጓል የሚሉ ጥያቄዎች ከተለያዩ ጋዜጠኞች ቀርበዋል። የኮሚሽኑ ምክትል ሰብሳቢ ሎሬት የት ነበርሽ ንጉሴ ምላሽ ሰጥተዋል።
በትግራይና በፌዴራል መንግስት መካከል ያለው ውጥረት ለእኛ ሁለቱም መንግስታት ቅቡልነት ያላቸው መንግስታት ናቸው። ስለዚህ በፌዴራልና በክልል መንግስታት መካከል ችግር ሲፈጠር ያንን ችግር የመፍታት ኃላፊነት የእርቀ ሰላም ኮሚሽን አይደለም። በህግ ለፌዴሬሽን ምክር ቤት የተሰጠ ነው። አሰራሮችም ዝርዝር አሰራሮች አሉት። ነገር ግን እንደ ዜጋ እና በተለይም ደግሞ በተለያየ አኳኋን ገለልተኛ እንደሆነ ኮሚሽን ማድረግ የምንችለው ሰክነው እንዲነጋገሩ የመጠየቅና ለመነጋገር ደግሞ ለማነጋጋሪ ወይም ገለልተኛ አካል ካስፈለጋቸው ራሳችንን ዝግጁነታችንን የመግለጽ ስራ ነው። ይሄንን በወቅቱ ለሚመለከታቸው አካላት ፎርማሊ አሳውቀናል።
የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል አባ ብርሃነ ኢየሱስ ሱራፌል የኮሚሽኑ ሰብሳቢም በዚህ ጉዳይ ላይ ተጨማሪ አስተያየታቸውን ሰጥተዋል።
የእርቀ ሰላም ስራ በህዝቦች መካከል ነው። በህዝቦች መካከል አለመግባባት ሲኖር፣ ቁርሾ ሲኖር፣ ግጭቶች ሲኖሩ ህዝቡን በሁለቱም በኩል አነጋግሮ አድምጦ ሰላምን መግባባትን ለማምጣት ነው ጥረቱ። መንግስት ለመንግስት በሚሆንበት ጊዜ ደግሞ እሱ ደግሞ መንግስታዊ መንገዶች አሉ። ምንም እንኳን እርቀ ሰላም ኮሚሽን በቀጥታ ባይመለከተው በየክልሉ በመሄድ የክልሉን አመራሮችም ሆነ የክልሉን የፍትህ አካላትም ሆነ የክልሉን የጸጥታ አካላት እንዲሁም የክልሉን የሃይማኖት አባቶች የሀገር ሽማግሌዎች አነጋግሮ ነው የመጣው። በትግራይም ቢሆን እንደዚህ ነው የተደረገው።
ኮሚሽኑ ከተቋቋመበት ጊዜ ጀምሮ በህብረተሰቡ መካከል የሚፈጠሩ ችግሮችና ግጭቶችን በማርገብም ሆነ የእርቅ ስራ በተጨባጭ እንዳልሰራ የሚጠቁሙና ኮሚሽኑ አልዘገየም የሚሉ ጥያቄዎችም ከጋዜጠኞች ተነስተዋል። ምክትል ሰብሳቢያ ሎሬት የት ነበርሽ ንጉሴ በአያሌ ሀገሮች እንደተደረገው ኮሚሽኑ በህግ አኳያም ሆነ በሌሎች ዘዴዎች የተመቻቹ ሁኔታዎች እንዳልተዘጋጁለት አስረድተው የሚከተለውን ብለዋል።
አንደኛ በአዋጁ ላይም ሆነ በአሰራር ደረጃ ለኮሚሽኑ የዝግጅት ጊዜ ተብሎ በግልጽ የተቀመጠ ጊዜ የለም። ሁለተኛ ኮሚሽኑ በዚህ መንገድ ሊሄድ ይገባል የሚል ፍኖተ ካርታ ከመንግስትም ሆነ ከሌሎች አካላት የተዘጋጀ የለም። ስለዚህ ቀደም ሲል ጎለዋል ያልኳቸውን አንደኛ ፖለቲካል ኮንሰንሰስ፣ ሁለተኛ የህዝብ ውይይትና ተሳትፎ ማድረግ ለእርቀ ሰላም ኮሚሽኑ ስራ ስኬታማነት አሌ የማይባል ስለነበር እስካሁን የነበረንን ጊዜ እዛ ላይ አለ።
ሎሬት የት ነበርሽ ንጉሴ በዚህ ሩብ ዓመት የኮሚሽኑን ስራ አፈጻጸም ሲዘረዝሩም ለእርቅ ስራ እንዴት ያሉ መደላድሎች እየተሰናዱ እንደሆነም ፍንጭ ሰጥተዋል።
ይህ የሩብ ዓመት አፈጻጸም በዋነኛነት ከኮሚሽኑ የመዋቅር ማስተካከያ አንጻር በሶስት ዋና ዋና ነገሮች ላይ የምናተኩርበት ይሆናል። አንደኛው በብሔራዊ መግባባትና አንድነት ላይ የምንሰራ ይሆናል። ይሄም እንደምታውቁት ወደ እርቀ ሰላም ከመግባት በፊት በመሰረታዊ በሆኑ ነገሮቻችን ላይ ተነጋግረን የመግባባት እልባት ላይ የመድረስ መሰረታዊ አስፈላጊነት ከምንም ጊዜ በላይ የጎላ ነው። ምንም እንኳ በተለያየ አጋጣሚ በፖለቲካ ፓርቲዎች ምክር ቤትና በሌሎች አካላት የብሔራዊ ውይይት የሚመስል ጠባይ ያላቸው ውይይቶች የተካሄዱ ቢሆንም የብሔራዊ ውይይት የራሱ የሆነ ይዘቶች ያሉት አጠቃላይ የህብረተሰብ ክፍሉን ያሳተፈና የሀገሪቷ ቁልፍ የመግባቢያ ነጥቦች በሀገሪቷ ቁልፍ መግባባት ላይ ሊደረስባቸው ይገባል የሚባሉትን ነጥቦች የሚለይ ከመሆኑ አንጻር አሁን እየሰሩ ካሉ አካላት ጋር በቅንጅት ለመስራት ቅድመ ዝግጅታችንን አጠናቀናል።
ባለፉት 3 ወራት ተፈጽመዋል ካሉት መካከል አንዱም ፓርቲዎችን ማወያየት ነበር።
በዚህ ሩብ ዓመት ካከናወናቸው ዋና ዋና ተግባሮች መካከል አምና በህዝብ ውይይት ከተለዩት የሀገሪቱ የእርቅ ተዋንያን መካከል ከፖለቲካ ፓርቲዎች ጋር ያደረግናቸው የተናጠል ውይይቶች የሚጠቀሱ ናቸው። በዚህም በአሁኑ ወቅት በስልጣን ላይ ያለውን የብልጽግናን ፓርቲ ጨምሮ በርካታ የፖለቲካ ፓርቲ አመራሮችን ስለ እርቀ ሰላም ያላቸውን ሐሳብ ከዛም ደግሞ በተጨማሪ በፓርቲያቸው ውስጥ እርቅ ዙሪያ ያስቀመጡትን እቅድ ምን እንደሚመስል በመጠየቅ አብረናቸው ለመስራት ያለንን ዝግጁነት ገልጸናል። ይሁን እንጂ ይሄ በተናጠል ከፓርቲዎቹ ጋር የተደረገው ሂደት በራሱ በቂ ካለመሆኑ ጋር ተያይዞ የፖለቲካ ፓርቲ የጋራ ምክር ቤት ጋር ውይይት በማድረግ በቀጣይ በዚህ በእርቅ ሂደቱ ላይ የፖለቲካ ስምምነት ወይም ፖለቲካል ኮንሰንሰስ መድረስ የሚቻልበትን መሰረት ጥለናል። በዚህ ሩብ ዓመት
ከሳይንስና ከፍተኛ ትምህርት ኮሚሽን ጋር የተለያዩ የትብብር ስምምነቶችን መፈራረሙንም በጽሑፍ መግለጫ ተመልክቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ መለስካቸውን ለዘገባው። የትንታኔው መጽሔት ይቀጥላል። ከአንበጣ ወረርሽኝ ጋር እየታገለ የሚገኘው የምስራቅ ኢትዮጵያ ጎራባች ክልሎች የተቀናጀ ግብረ ኃይል ድሬዳዋና ምዕራብ ሐረርጌን ከአንበጣ መንጋ ነጻ ማድረጉን አስታውቋል። ግብረ ኃይሉ ዛሬ በሰጠው ጋዜጣዊ መግለጫ በምስራቅ ሐረርጌም ከአንድ ወረዳ በስተቀር ሌሎች ወረዳዎች ከአንበጣ ነጻ መሆናቸውን ገልጾ የሐረሪ ክልልም በቅርቡ ነጻ እንደሚሆን ተንብየዋል። ሙሉ ትኩረቱን ወደ ሶማሌ ክልል እንደሚያዞርም አመልክቷል። ጋዜጣዊ መግለጫውን የተከታተለው አዲስ ቸኮል ተጨማሪ አለው።
የምስራቅ ኢትዮጵያ አጎራባች ክልሎች የአንበጣ መንጋን ለመከላከል ተቀናጅተው እንዲሰሩ በተቀመጠው አቅጣጫ መሰረት የፖለቲካ ድንበራቸውን ግምት ውስጥ ሳያስገቡ በጋራ ተቀናጅተው ሲሰሩ እንደነበር አስታውቀዋል። በዚህም ዋነኛ አንበጣ መንጋ ተጠቂ አካባቢዎች ከአንበጣ ነጻ የሆኑ መሆናቸውን ግብረ ኃይሉ አስታውቋል። የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ ጌቱ ገመቹ ከአንበጣ ነጻ የሆኑ አካባቢዎችን በመግለጫቸው ላይ ዘርዝረዋል።
ድሬዳዋ ውስጥ አንበጣ ያለበት ቀበሌ የለም። ኦሮሚያ ምዕራብ ሐረርጌ ላይ ሙሉ በሙሉ ተቆጣጥረናል፣ ተመትቷል። በጣም ርዝራዥ የሆኑና ምንም እድሜ የሌላቸው ናቸው የሚታዩ የሚችሉት። የማጥራት ስራ በዛሬው ዕለት እየተሰራ ነው ያለው። ምስራቅ ሐረርጌ ላይም በእንደዚሁ አይነት ሁኔታ ደደር ወረዳ ላይ የተወሰነች ትታያለች። አሁን ሄሊኮፕተር ሄዷል። ጠዋት አንዴ ተመትቷል፣ አሁን ይመታል። ስለዚህ ምስራቅ ሐረርጌ ላይ ያለውንም በጣም ተቆጣጥረን እንደ ቀጠናችን ድሬዳዋ ነጻ አድርገናል። ኦሮሚያን ቀጠና ሙሉ በሙሉ ነጻ ለማድረግ በጣም ትንንሾችና ከሰው ኃይል በላይ የማይሆን ነው ርዝራዦች ያሉበት። ሐረሪ አካባቢ ገባ ወጣ የሚሉ አሉ። ምሱም ነጻ ለማድረግ በጣም አጭር ጊዜ ነው የሚፈልግብን።
የምስራቅ ኦሮሚያ የድሬዳዋና የሐረሪ ክልል አካባቢዎች በሰዎች ጥግግትም ሆነ በግብርና ምርት ከሶማሌ ክልል እንደሚለይ ያስታወቁት አቶ ጌቱ አብዛኛው መሬቱ የግጦሽ መሬት የሆነውንና ሰዎች ተራርቀው የሚኖሩበትን የሶማሌ ክልልን ከአንበጣ ለማጽዳት ደግሞ በሙሉ አቅም በቀጣይ እንደሚሰሩ አስታውቀዋል።
ተነጎዳ ጀምሮ እዚህ ድሬዳዋ ያለውን ሎጂስቲክ፣ ሐረር ላይ የኦሮሚያ ያለውን ሎጂስቲክ፣ ቫይክል ማውንትድ ስፕሬሮች አሉ። እነዚህን ሁሉ ሰብስበን ወደ ሶማሌ እንገባለን ማለት ነው። እዚህ ላይ ያገኘነውን ኤክስፒሪየንስ ሶማሌ ላይ እንጠቀማለን። በቫይክል የምንደርስባቸው ቦታዎች ላይ በቫይክል እንመታለን። ሰውን የማንቀሳቀሱ ስራ በተቻለ መጠን እዚህ እንዳደረግነው ሁሉ ህብረተሰቡ እንንቀሳቀስ እናደርጋለን። የኛ ሶማሌ ብቻ ሳይሆን ሶማሊላንድ የኛን ክልል ሶማሌ ክልልን ሲራዱ የነበሩት ሰዎች እዛም መንበጣ ስላለ እዛም ገብተን ይመታል።
በዚህ ሂደት የህብረተሰቡ ተሳትፎ ጥሩ እንደነበር ያስታውሱት አመራሮቹ በአውሮፕላን ሄሊኮፕተርና ድሮን አቅርቦትም የፌደራል መንግስት በቂ ድጋፍ አድርጎልናል ሲሉ የድሬዳዋ ግብርና ውሃ ማዕድንና ኢነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ ምስጋናቸውን አቅርበዋል።
የሚመለከተው የፌደራል ሚኒስትሪውም በአስቸኳይ አስፈላጊ የሚሆኑ መርጫ አውሮፕላኖች እንዲገቡ ሌት ተቀን ባደረግነው ርብርብ እነዚህ የተባሉት አውሮፕላኖች ደርሰዋል። አሁን እኛ ክልል ላይ ድሬዳዋ ላይ አሉ። ከድሬዳዋ ተነስተው ምስራቅ ሐረርጌና ምዕራብ ሐረርጌ ላይ ከዚሁ እየተንቀሳቀሱ እየሰሩ ነው ያሉት።
በምስራቅ ኢትዮጵያ እስካሁን በነበረው የአንበጣ ጥቃት ስለደረሰው ውድመትና በቀጣይ ሊወሰዱ ስለታሰቡ ስራዎችም ጥናት እየተደረገ መሆኑን አቶ ኢብራሂም ዩሱፍ ገልጸዋል። ይሁንና የድሬዳዋ መረጃ ግን እንደተጠናቀቀ ነው ያስታወቁት።
በኦሮሚያም በድሬዳዋም በሐረሪም በሶማሌ ክልልም ምን ያህል አደጋ ደርሷል የሚለውን ነገር እየሰራ ነው። ሙሉ መረጃዎች ተሰብስበው የደረሰው ጉዳት መጠንም ተሰብስቦ ቀጣይም ለፕላን ስለሚያመቸን እዛ ላይ ሙሉ በሙሉ እየደረሰ ነው። እንደ ድሬዳዋ የደረሰው ጉዳት ሙሉ በሙሉ ጨርሰነዋል። ካለን ማሳ አብዛኛው ወደ 45% የሚደርሰው የጉዳት ሰለባ የሆነበትና ቢያንስ ደግሞ ከ12000 በላይ የሚሆኑ አባወራዎች በዚህ ውስጥ እንደሚጠቁ በቤተሰብ ደረጃም ተለይቷል። በእህል ደረጃም አጠቃላይ ምን ያህል ማሽላ፣ ምን ያህል የበቆሎ፣ ምን ያህል አትክልትና ፍራፍሬ፣ የግጦሽ መሬት ምን ያህል የሚለው ነገር ተለይቷል። ሙሉ በመረጃውን በዚህ በተቋቋመው የጋራ ታስክ ፎርስ ቀጣይ የሚሰራ ነው የሚሆነው። ይሄ አካል ብቻ አይደለም፣ ቀጣይ እንደ ሀገርም ከፌዴራል የሚመጣም ቲም አለ። አጠቃላይ የአንበጣ መንጋው የተጠረውን ነገር ሙሉ ሰርቶ ቀጣይ የክልሎችና የፌዴራል ኢንተርቬንሽን ምን ላይ ነው የሚሆነው የሚለውን ነገርም እዛ ላይ ምን በጋራ የምናየው ነው የሚሆነው።
በደረሰው ጉዳት ላይ የተመሰረተ ድጋፍ እንደሚደረግ የገለጹት አቶ ኢብራሂም ምርታቸው በአንበጣ ከወደመባቸው መካከል በተለይ መስኖ አካባቢ የሚገኙት ድጋሚ እንዲያርሱ ሊደረግ እንደሚችልም አስታውቀዋል። ከሳምንት በፊት የምስራቅ ኢትዮጵያ ጎራባች ክልሎች በጋራ ተቀናጅተው አንበጣ እንዲከላከሉ ሲስማሙ በስፍራው የነበሩት የግብርና ሚኒስትሩ አቶ ኦመር ሁሴን በእስካሁኑ ግምገማ የአንበጣ መንጋው ከሀገሪቱ የእህል ምርት 4% ያወድማል የሚል ግምት እንዳላቸው ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባ እናልፋለን። የኦሮሚያ ብሔራዊ ክልላዊ መንግስት ወደ 5 ቢሊዮን ብር በሚሆን ወጪ የሚከናወን የትምህርት ቤቶች ግንባታ ውል ፈርሟል። የትምህርት ቤቶቹ ግንባታ በ7 ወራት ውስጥ እንደሚጠናቀቅ የተገለጸ ሲሆን አዳሪና ልዩ ትምህርት ቤቶች በግንባታው ውስጥ መካተታቸው ተነግሯል። ሙክታር ጀማል ዝርዝራለሁ።
የኦሮሚያ ብሔራዊ ክልላዊ መንግስት ከመቶ በላይ ከሚሆኑ የህንፃ ተቋራጭ ድርጅቶች ጋር የፈጸመው ውል ለቀጣይ ዓመት የክልሉን የትምህርት ስርዓት የማሻሻል ድርሻ የጎላ እንደሚሆን ታምኖበታል። በዚህ የግንባታ ፕሮጀክት ውል የታሰረላቸው 100 የሁለተኛ ደረጃ ትምህርት ቤቶች፣ 40 ልዩ ትምህርት ቤቶችና 7 አዳሪ ትምህርት ቤቶች እንደሚገኙበት በክልሉ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪው አቶ አዲሱ አረጋ ለቪኦኤ ገልጸዋል። ለትምህርት ቤቶቹ ግንባታ 5 ቢሊዮን ብር የሚጠጋ በጀት የተመደበለት ሲሆን ግንባታው በተያዘለት 7 ወር ውስጥ እንዲጠናቀቅ በርብርብ እየተሰራ መሆኑን አቶ አዲሱ ተናግረዋል።
ለሌሎች መሰረተ ልማቶች ልናውለው ከያዝነው በጀት ውስጥ ለትምህርት ቅድሚያ በመስጠት ይሄ ወጣት ትውልድ በእውቀት በክህሎትና በስነ ምግባር ተወዳዳሪ ሆኖ እንዲታነጽ በማሰብ ድምዳሜ ላይ የተደረሰ። ሁለተኛውና መሰረታዊ ጉዳይ ኦሮሚያ ወደ 11.2 ሚሊዮን ተማሪዎችን ነው ወደ ትምህርት ቤት ልካ ብታስተምረው። ይሄ እጅግ በጣም ትልቅ የሆነ ቁጥር ነው። ከዚህ ትልቅ ቁጥር ውስጥ ወደ ሁለተኛ ደረጃ ትምህርት ቤቶች አልፈው ወደ ዩኒቨርሲቲ እና ከዛም በላይ ባሉ የከፍተኛ ትምህርት ተቋማት የሚሳተፉ ተማሪዎች ቁጥር እጅግ በጣም አነስተኛ ነው፣ ማለት ከ1 ሚሊዮን ያነሰ ነው። ስለዚህ ሁለተኛ ደረጃ ትምህርት ቤቶች የተደራሽነት ችግርም እንዳለ ዛሬ ውስጥ ገባት የተነደፈ ፕሮጀክት ነው።
መሰል ግዙፍ ፕሮጀክቶችን ትግበራ በተመለከተ በሀገር ደረጃም በኦሮሚያ ብሔራዊ ክልላዊ መንግስትም ከዚህ ቀደም ሲታዩ የነበሩ ወይ የመጓተት ወይ ደግሞ የጥራት ችግሮችና በጀት በአግባቡ ጥቅም ላይ አለመዋል ከፍተኛ ጉድለቶች ሲታዩ ቆይተዋል ባለፈው ረጅም ዓመታት ውስጥ። ከዛ ችግሮች ክልሉ የተማረው ተሞክሮና ሊያሻሽል የቆረጠው ምን ልምድ አለው?
በየደረጃው ያለው አመራር የፕሮጀክት አስተዳደር ስርዓቱን ጉድለት በደንብ ገምግሞ ተረድቶ ይሄንን ሁኔታ የሚቆጣጠርና የሚከታተል አካል አደራጅቷል። የኦሮሚያ ኮንስትራክሽን ባለስልጣን ተብሎ የሚታወቅ ተቋም በዛ ሂደትም በተለይ እነዚህን የትምህርት ቤት ፕሮጀክቶች ኢፈቦሩ ተብሎ የሚታወቀውን ፕሮጀክቶች ፕሮ አፈጻጸም ላላቸው ተቋራጮችና ኮንሰልታንቶች ነው የሰጠነው። እነሱም ይሄንን ትርፍ እንደሚያገኙባቸው ኮንትራክቶች ሳይሆን ማህበራዊ ኃላፊነታቸውን እንደሚወጡ ለልጆቻቸው እንደሚገነቡት ቅርስ አድርገው ነው የወሰዱትና ሰፊ ተሞክሮ አግኝተናል።
የግንባታውን ውል ከፈረሙት ከመቶ በላይ የሚሆኑ የህንጻ ተቋራጭ ድርጅቶች አብዛኛዎቹ አንዳንድ የሁለተኛ ደረጃ ትምህርት ቤቶች ለመገንባት ውል የገቡ ሲሆን የኦሮሚያ ኮንስትራክሽን ኮርፖሬሽን ከሰባቱ የአዳሪ ትምህርት ቤቶች ሶስቱን ለመገንባት ውል ፈርሟል። የድርጅቱ ዋና ስራ አስፈጻሚ ኢንጂነር አብዶ ገለቶ ለግንባታዎቹ ከዚህ ቀደም ባልተለመዱ ሂደትና የጊዜ ሰሌዳ የሚፈጸሙ በመሆኑ ቅድመ ዝግጅቶችን አጠናቀናል ብለዋል።
ከሰባቱ አዳሪ ትምህርት ቤቶች ውስጥ እኛ እንደ ኦሮሚያ ኮንስትራክሽን ኮርፖሬሽን ሶስቱን ማለትም የዶዶላ፣ የሀሮሚያ እና የንጌሌ ቦረናን ኮንትራክት ወስደን ኮሚትድ ሆነናል። እነኝን ሶስቱን ፕሮጀክቶች በተባለው ጥራት እና በተባለው ጊዜ ውስጥ እና በተባለው ጥራት እንጨርሳለን ብለን እየሰራን ያለ ነው።
የግንባታ ሂደቱን እየተከታተለ የሚያማክረው መንግስታዊው የኦሮሚያ ኢንጂነሪንግ ኮርፖሬሽን ነው። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ደረጀ ሊበል ለቪኦኤ እንደተናገሩት ይህንን ግንባታ ለማስፈጸም ጽህፈት ቤታቸው አደረጃጀቶችን ዘርግቶ ጨርሷል። የግንባታ ሂደቱን በቅርብ እያማከሩ ለሚቆጣጠሩ ባለሙያዎች ከመቶ በላይ የክልሉ ወረዳዎች ውስጥ ቢሮ መከፈቱንም ኢንጂነር ደረጀ ሊበን ተናግረዋል።
አንደኛ ሁሉም ትምህርት ቤቶች ስኬጁላቸው ተመሳሳይ ስለሆነ በክልሉ ውስጥ የተበታተኑ ሁሉንም ዞኖችን ስለሚነኩ ከዛ ውስጥ እንግዲህ ለግንባታ የሚሆን እቃዎች አቅርቦት በአንድ ሰዓት በአንድ ስኬጁል በአንድ ወር ውስጥ ከገበያ ላይ ይፈለጋል። ሁሉም ኮንትራክተሮች ይፈልጉታል። እኒህ እቃዎች ሲፈለጉ ገበያውንም እንዳያጣብቁ፣ ጥረትም እንዳይከሰት ቀደም ብለን ብዙ ዝግጅቶችን አድርገናል። አቅርቦቱን በስኬጁል ለማድረግ ቀድሞ ከገበያ ላይ እንዳይጠፋ ከሚያቀርቡ አካላት ጋር ኔጎሽሽን ቀድመን ኮንትራክቱን ከመፈረማችን በፊት ተዘጋጅተንበታል። ሌላው ቀድመን ከወረዳው እና ከሚመለከታቸው አካላት ጋር ፕሮጀክቱ ዲዛይን ሰርቶ በዚህ ደረጃ ላውንች ከመደረጉ በፊት ይዞታው ተረጋግጦ ታይትል ኢንዲድ ወይ ካርታውን ተረክበን ሁሉንም ነገር ካረጋገጥን በኋላ ስለሆነ ችግር ይኖራሉ ብለን አናስብም።
ትምህርት ቤቶቹ በ2014 የትምህርት ዘመን ተማሪዎችን መቀበል እንደሚጀምሩ የተገለጸ ሲሆን በክልሉ የተማሪዎችና የክፍል ምጣኔ ላይ የነበረውን ችግር ይቀርፋል ተብሎም ይጠበቃል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የዜናና የመጽሔቱ ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡን ጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይ እንገኛለን። ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። ኢትዮጵያ ውስጥ ያሉ መዋቅራዊ ኃይሎች ሀገሪቱ ለያዘችው የለውጥ ሂደት ፈተና መሆናቸውን ምሁራንና የፖለቲካ ተንታኞች ተናግረዋል። ሀገሪቱ የለውጥ ጉዞ ብትጀምርም መታለፍ ያለባቸው መሰረታዊ እንቅፋቶች እንዳሉ ጠቁመዋል። ኢትዮጵያ ከፖለቲካ ለውጡ ወዲህ በሚል ርዕስ ለታተመውና ዛሬ ይፋ ለተደረገው መጽሐፍ ጽሑፎች ያበረከቱ ምሁራን በአዲስ አበባ ዩኒቨርሲቲ በተካሄደ ስነ ስርዓት ላይ ሀሳባቸውን አካፍለዋል። በመጽሐፉ ውስጥ የተካተቱ ምክር አዘል ሐሳቦችን ለፖሊሲ ግብዓት እንደሚጠቀምባቸው የጠቅላይ ሚኒስትሩ ጽሕፈት ቤት ገልጿል። እስክንድር ፍሬው ዝርዝሩን ይዟል።
ከመጋቢት 2010 እስካሁን ያሉ ፖለቲካዊና ኢኮኖሚያዊ ጉዳዮች እንደዚሁም ሌሎች ተያያዥ ሂደቶች ናቸው ዛሬ ይፋ በተደረገው መጽሐፍ የተዳሰሱት። የኢትዮጵያን የለውጥ ሂደት ለሚገመግመው ለዚህ መጽሐፍ ጽሑፍ ያበረከቱት ሐሳባቸውን ያጋሩት ደግሞ 20 የሀገር ውስጥና የውጭ ሀገር ምሁራን ናቸው። ዛሬ ደግሞ ጽሑፎቻቸውን መነሻ ያደረገ ማብራሪያ ሰጥተዋል። 616 ገጾች ላሉት መጽሐፍ ጽሑፍ ካበረከቱት አንዱ የፖለቲካ ተንታኝና ተመራማሪ ዶክተር ሰሚር ዮሱፍ ናቸው። ከትናንት እስከ ዛሬ የቀጠሉ መዋቅራዊ ኃይሎች በመጋቢት ወር ለተጀመረው የኢትዮጵያ የለውጥ ሂደት ፈተና መሆናቸውን አብራርተዋል። ዶክተር ሰሚር ለአሜሪካ ድምጽ ሲናገሩ መዋቅራዊ ያሏቸው ችግሮች የትኞቹ እንደሆኑ አስረድተዋል።
መዋቅራዊ ስንል ከግለሰቦች ፍላጎትና አቅም ከፍ ያሉ ኃይሎች ማለት ነው። እና የኢትዮጵያን ፖለቲካ ስንገመግም አንድ አባዜ በቅርብ ጊዜ ማስተውለው ግለሰቦች ላይ ፓርቲዎች ላይ ያን የተንጠለጠለ ትንታኔ ብዙ ጊዜ እንሰጣለን እና እንትናንትና አደረገ ፓርቲው እንደዚህ ሆነ በሚል ብቻ እናቅፈዋለን። ይሄ እንግዲህ የሊሂቃንን የግለሰቦችን ሚና ማራከስ አይደለም፣ በጣም አስፈላጊ ኃይሎች ናቸው ለፖለቲካ ትንታኔ። ነገር ግን ብዙ ጊዜ የሚረሳው መዋቅራዊ ኃይሎች አሉ። ታሪክን የመሰሉ፣ ጂኦፖለቲክስን የመሰሉ፣ ኢኮኖሚውን የመሰሉ፣ ተቋማትን የመሰሉ እነዚህ ሁሉ መዋቅራዊ ኃይሎች ናቸው እና ከኛ ጋር በደንብ አሉ። በአይናችን ላናያቸው እንችላለን። ነገር ግን የፖለቲካ ሂደቱን መንገዱንም ፍጥነቱ አፌክት እያደረጉ ነው በየጊዜው የሚሄዱት እና እነሱ ላይ ትኩረት ሰጥቼ ነው ትንታኔ ለማድረግ የሞከርኩት። በዋነኝነት ያነሳኋቸው ነገሮች አንደኛ የሀገረ መንግስቱን ተፈጥሮ ለመገምገም ሞክሬያለሁኝ። የስቴቱን ኔቸር ለመገምገም ሞክሬያለሁኝ። የስቴቱን ኔቸር ደግሞ ከታሪካዊ ሂደቱ አንጻር ነው ለመገምገም የሞከርኩት።
በተለይ ባለፉት 2 ዓመታት አጋጠሙ ያሏቸውን መዋቅራዊ ችግሮችን አብራርተዋል ዶክተር ሰሚር።
ባጭሩ 2 ነገሮችን ከኮቪድ በፊት ያየኋቸው ነገሮች አሉ። አንደኛ የአምባገነንነት ውርስ the legacy of autocratic state አይነት ነው ትችላለህ። የእሱን ውርስ ለማየት ሞክር ያለሁኝ አሁንም ሙሉ ለሙሉ ያልተወገደ ችግር እንደሆነ ለማሳየት ሞክር ያለሁ በአንድ በኩል። በሌላ በኩል ደግሞ የሚገርመው ነገር
አምባገነን ውርስ ሲባል ያለፈውን ይዞ መጓዙ ማለት ነው። ያለውን መዋቅር
ቢሮክራሲውን፣ ተቋማቱን፣ ባህሉን የስቴቱ እንዴት ፈንክሽን እንደሚያደርግ ያለው ባህል በአጠቃላይ በታሪክ ስንወራረሳቸው የቆዩ ጉዳዮች ናቸው እና እነሱ አንድ ትልቅ ተግዳሮት ሆኖ ያገለግላሉ። ሁለተኛ ነገር የሚገርምህ ነገር የጠንካራ ሀገረ መንግስት ውጤት የማይመስል ሌላ ነገር ደግሞ ያስተዋል ነው የተቋማት መፍረክረክ ስቴት ፍርጅልቲ ያልኩት። በተለይ የጸጥታ ኃይሉ ከፍተኛ መፈክረክ ውስጥ መግባቱ በተለይ በመጀመሪያው ዓመት የለውጡ ጊዜ ውስጥ እሱም እንደዛው
ከኮቪድ በፊት
ሲያወሳስበው ቆይቷል።
በተለይ ከኮቪድ-19 በኋላ በመንግስትና በተቃዋሚ ኃይሎች መካከል ያለው የጥንካሬ ልዩነት እየሰፋ መምጣቱ እንደ ችግር የሚቆጠር መሆኑን ነው ዶክተር ሰሚር ያብራሩት።
ኮቪድ ከመጣ በኋላ ውስብስብ የሆነውን የኢትዮጵያ ፖለቲካ በጣም እያወሳሰበው ነው ሄደው። በአንድ በኩል ሀገረ መንግስቱና ገዢው ፓርቲ በውስጣቸው ያሉትን ችግሮች ለመፍታት ብዙ መንገድ ሄደዋል። ኮቪድ መልካም እድል ፈጥሮላቸዋል ማለት ትችላለህ። ከዛ በኋላ የተከሰቱት ክስተቶችም መልካም እድል እየፈጠሩላቸው ነው የሄዱት ለገዢው አካል ማለት ነው። በሌላ በኩል ግን በተቃውሞ ጎራ ያሉትም ኃይሎች አቅማቸውን እያፈረከረከባቸው ነው ሄደው ከአንድ ኃይል በስተቀር ከህወሓት በስተቀር ብያለሁኝ። ይህ እንዳለ ሰብሰብ ሳደርገው የሰጠኝ ምልከታ ምንድን ነው? በአሁኑ ሰዓት ኢትዮጵያ ውስጥ ያለው ወይ ደካማ የሆነ ግድድር ነው weak contestation ያልኩት ወይም ደግሞ መጥፎ የሆነ ግድድር ነው bad contestation ያልኩት ማለት ነው።
ለቱንም በምሳሌ አስረድተዋል።
ምሳሌ አስረድቻለሁኝ። እና ለዲሞክራሲያዊ ሽግግር ደግሞ የሚያዋጣው ከሌሎች ሀገሮች ተሞክሮ እንደምናየው ጤናማ የሆነ ግድድር ነው በኃይሎች መካከል፣ በፖለቲካ ኃይሎች መካከል፣ በፖለቲካ ኃይልና በቢዝነስ ክላስ መካከል፣ በፖለቲካ ኃይልና በሲቪክ ማህበራት መካከል ያለ። ይሄ ሁሉ ነገር ኢትዮጵያ ውስጥ ስለማይስተዋል መዋቅራዊ አውዱን ስታየው ለፖለቲካ ሂደት ብሎም ደግሞ ሂደቱ ወደ ዲሞክራሲ እንዲያመራ የሚያስችል መዋቅራዊ አውድ በአሁኑ ሰዓት ላይ እና ይህን ነገር ላይ ከፍተኛ ውይይት
ተደርጓል። ለሁለቱ ግድድር ምሳሌ ያደረጓቸውን ይጥቀሱልኝ።
ደካማ የሆነ ግድድር ያልኩት በመንግስትና በበርካታ ተቃዋሚ ኃይሎች መካከል ያለው ነው።
ምን ማለት ነው? ደካማ ሲሉ
ደካማ ማለት ተቃዋሚ ጎራው እጅግ ኃይሎ የተፈረከረከበት ወቅት ላይ ያለ ነው። ሰዎችን የማነቃነቅ ተቋማት የመገንባት ጥምረትን የመገንባት ርዕዮተ ዓለም ስራ የመስራት እነዚህ ሁሉ አቅሙ የተጎሳቆለበት ጊዜ ነው። በሌላ በኩል ደግሞ መንግስት ኃይሉ እየፈረጠመ የሄደበት ጊዜ ነው። ይሄ በመካከላቸው ያለው ግንኙነት ግድድር አያስብለውም፣ በጣም ደካማ የሆነ ግድድር ያለበት ነው። በሌላ በኩል ደግሞ በህወሓትና በፌደራል መንግስቱ መካከል ያለው ግድድር ደግሞ ግድድር የሚመስል ነገር አለ፣ ግን ወደ ዲሞክራሲ ለማምራት ጤናማ መሳይ መሆን አለበት። ለምሳሌ የሀገርን መፈረካከስ ስጋት የሚፈጠር ከሆነ፣ የእርስ በርስ ግጭትን ስጋት የሚፈጠር ከሆነ የተረጋጋ ዴሞክራሲያዊ ሽግግርን ለማድረግ አስቸጋሪ ፈታኝ ይሆናል ማለት ነው። ስለዚህ በሁለቱ መካከል ፖለቲካችን ተወጥሮ ነው ያለው። ይህን የምናልፍበትን መንገድ ካላሰብን፣ የጊዜውን ብቻ እያየን ከሄድን የምንፈልገውን ትልቅ ዓላማ ላናሳካ እንችላለን።
በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ዶክተር ከባዱ መኮንን ሌላው ጽሑፍ አቅራቢ ናቸው። ካነሷቸው ነጥቦች አንዱ ደግሞ አክራሪ ብሔርተኝነት በለውጡ ላይ ደቀነ ያሉት ፈተና ነው።
ዋና ችግሩ የሚመስለኝ አንድ አገር ውስጥ እየኖርን ከሌሎች ህዝቦች ጋር የሚያቀራርቡ ገመዶችን በታሪክም የተፈተሉ አሉ፣ አብሮ በመኖርም የተፈተሉ ባህላዊ፣ ሴታዊ እንዲሁም ታሪካዊ ግንኙነቶች አሉ። የአንድ የኢትዮጵያዊነትን ገመድ ከመበጠስ ጋር ይያያዛል። ስለዚህ ያ ነው አክራሪነት ወይም ጽንፈኝነት እንጂ አንድ ሰው ወይም ቡድን በሃይማኖቱ፣ በባህሉ፣ በቋንቋው የነበሩ መሰረት ያደረጉ ጭቆናዎች የሉም ማለት አልነበረም። እሱን እንዴት ነው አቻችለን ሁሉንም ባካተተ መልኩ መፍትሄ የምንሰጠው የሚለውን የተመለከተበት።
ዛሬ ይፋ የተደረገው መጽሐፍ ከኢትዮጵያውያን ምሁራን በተጨማሪ የውጭ ሀገራት ዜጎችም የተሳተፉበት ነው። ከነዚህ አንዱ የሆኑት የዓለም አቀፉ የቀውስ አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ የኢትዮጵያ ተወካይ ዊሊያም ዴቪድሰን ሐሳባቸውን ለቪኦኤ ያጋርተዋል።
So I think it was a very worthy initiative to invite, you know, essentially independent journalists, analysts.
ገለልተኛ ጋዜጠኞች፣ ተንታኞችና ምሁራን በለውጡ ሂደት ላይ እይታቸውን እንዲያጋሩ፣ ትንተና እንዲሰጡ፣ ታሪካዊ ዳራውን እንዲቃኙ፣ በለውጡ የተለያዩ ገጽታዎች ላይም በየዘርፎቻቸው ትንታኔ እንዲሰጡ መጋበዝ ከፍተኛ ግምት የሚሰጠው ነው። ችግሩ ምንድን ነው? ይህንን በመሳሰሉ ፕሮጀክቶች ላይ ሁል ጊዜ እንደሚያጋጥመው ጊዜ የሚወስዱ መሆናቸው ነው። ሰዎች እስኪጽፉ፣ ርማት እስኪያደርጉና እስኪሰበስቡ ጊዜ ይወስዳል። ፖለቲካ ደግሞ ጊዜ አይሰጥህም። ይህ ሐሳብ መጀመሪያ የተጠነሰሰው በ2018 ነበር። ይፋ እያደረግነው ያለነው ግን እንደ አውሮፓውያን አቆጣጠር ዛሬ በ2020 መጨረሻ ነው። ከዚያ በኋላ ደግሞ ብዙ ነገሮች እንደተለወጡ እኔም አንተም እናውቃለን ያሉት በመጽሐፉ የተካተቱት ጽሑፎች በገለልተኛ ተመራማሪዎችና ምሁራን የተጻፉ መሆናቸውን የመጽሐፉ አዘጋጆች አስተውቀው የዓለም አቀፍ ሕግ መምህር የሆኑት ዶክተር መላኩ ገብሬ ደስታ ከመጽሐፉ አዘጋጆች አንዱ ናቸው። መጽሐፉ ገለልተኛ የሆኑ ሐሳቦች የተንጸባረቁበትና የለውጡ አውንታዊና አሉታዊ ገጽታዎች የቀረቡበት እንደሆነ ነው የሚገልጹት።
አራት ክፍሎች አሉት መጽሐፉ። ለምሳሌ የፖለቲካ ለውጡን በተመለከተ የጻፉት 8 ቻፕተሮች ብንመለከታቸው አብዛኞቹ ሁሉንም ሚዛናዊ ናቸው ብሎ መናገር የሚቻል ይመስለኛል። ሁሉንም ኢንዲፔንደንት ናቸው ብሎ መናገር የሚቻል ይመስለኛል። ነጻ ናቸው ብለው በአማርኛ ግን አብዛኞቹን ጠጋ ብለን ስናያቸው ጥንካሬውን ካሳዩ ከገመገሙ በኋላ ያሉትን መዋቅራዊ ችግሮች ያነሷቸዋል። ፍላጎቱ ስላለን ብቻ ለውጥ ማምጣት አንችልም የሚለው ነገር ጎልቶ ይወጣል። ከውስጣችን በታሪካችን ውስጥ የተፈጠሩ መዋቅራዊ የሆኑ ስትራክቸራል የሚባሉት አይነት ነገሮች እስካሉ ድረስ በቀላሉ ከምንፈልገው አንድ ነጥብ ተነስተን ነጥብ ላይ ላንደርስ እንችላለን የሚለውን ነገር ብዙዎቹ ይናገሩታል። ብዙዎቹ ይህንን አሁን ያለንበትን የለውጥ ጉዞ ሊያደናቅፉ የሚችሉ ችግሮች ምንድን ናቸው የሚሉት ያነሷቸዋል። ከዚያም በኋላ እነሱ መፍትሄ ሊሆኑ የሚችሉ ነገሮችን ይዘረዝራሉ። አንድ ለውጥ ሲመጣ ከለውጡ መምጣት በፊት የነበሩ ችግሮችን እንዴት እናስተናግዳቸዋለን የሚለው ነገር ሁሌም ጥያቄ ነው። በሱ ላይ ብቻ ሁለት ምዕራፎች፣ ሁለት ቻፕተሮች አሉ። አካውንታብሊቲ ፎር ዘ ፓስት፣ ትራንዚሽናል ጀስቲስ ወዘተ ተብለው የተጻፉ ምዕራፎች አሉ። እሱን በተመለከተ
ላለፈው ጊዜ የሚኖር ተጠያቂነትና የሽግግር ጊዜ ፍትህ ለማለት ነው። ትራንዚሽናል ጀስቲስ
ትክክል ነው። እና የተሸፈኑት ነገሮች በጣም ሰፊ ናቸው።
በመጽሐፉ የተንጸባረቁት ሀሳቦች ለፖሊሲ ግብዓት እንደሚያገለግሉ ደግሞ የኢትዮጵያ መንግስት አመልክቷል። በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪና ከመጽሐፉ አዘጋጆች አንዱ የሆኑት አቶ ማሙ ምህረቱ ይህንኑ ነው የሚያብራሩት።
በጣም ትልቅ ግብዓት ነው ያሉት። በጽሁፎቹን በምታይበት ጊዜ በዝርዝር ብዙ ነገሮችን የዳሰሰ ነው። ለምሳሌ መጀመሪያ አካባቢ ያለው አስተዋጽኦ ያደረጉት ፕሮፌሰር ክላፋ የኢትዮጵያ የለውጥ እንቅስቃሴ የታሪካዊ አውዱን ከአጼ ቴዎድሮስ ጀምሮ ለማየት ሞክረዋል። እዛ ላይ ትኩረት መደረግ አለባቸው ብሎ ያነሷቸው ሀሳቦች በጣም ትልቅ የሆነ ፋይዳ አላቸው አሁን ለምናደርገው የለውጥ እንቅስቃሴ።
እንግሊዛዊውን ተመራማሪ የጠቀሱልኛ ነው።
ፕሮፌሰር ክላፋም ለአለፉት 40 ዓመታት ያክል በኢትዮጵያ ላይ ጥናት ሲያካሄዱ የቆዩ ሰው ናቸው። ሌሎችም እንደዚሁ። ስለዚህ ትልቅ ግባት ሆኑ በእኛ እይታ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ አንድ አስተዳደር ስልጣን ከያዘ በኋላ ራሱን ተመልሶ የሚያይበት የሚመረምርበት በጥናት የተመረኮዘ የተለያየ ሀሳቦች ያላቸው ሰዎችን ያሳተፈ መጽሐፍ ነው፣ የምርምር ውጤት ነው። ስለዚህ ትልቅ ፋይዳ ይኖረዋል፣ ትልቅ ምሳሌ ይሆናል። ሌሎችም ይሄን መሰረት አድርገው ተመሳሳይ የሆነ ስራ ውስጥ እንዲሳተፉ እንፈልጋለን። ከዚህ በኋላ የሚደረጉ ውይይቶች ጽንፍ ላይ የተመረኮዙ ሳይሆን ሀሳብ ላይ የተመረኮዙ፣ ጥናት ላይ የተመረኮዙ፣ እሳቤ ላይ የተመረኮዙ እንዲሆኑ እንፈልጋለን። ሀሳብ የሚፈራ ነገር አይደለም። ሀሳብ ኢምብሬስ የሚደረግ ነው፣ የሚወሰድ ነገር ነው። ሰዎች የተለያየ ሀሳብ በሚያነሱበት ጊዜ በጋራ ሁላችንም ያለን እውቀት ይጨምራል። ስለዚህ በዛ መንፈስ በዛ እይታ ነው በነጻነት ይህን የመጽሐፍ ፕሮጀክት የጀመርነው። በውጤቱ በጣም ደስተኞች ነው።
ለምን በእንግሊዝኛ ሆነ ህትመቱ? ለምሳሌ
በእንግሊዝኛ የሆነው በዋነኛነት የአማርኛ ተናጋሪ ያልሆኑ ሰዎችን ለማሳተፍ ስለፈለግ ነው። እንግዲህ እንዳየኸው
ተመራማሪዎችን
ለመጨመር ስለተፈለግ ነው። እንዳየኸው ይሄ ለመጀመሪያ ጊዜ ለውጥን በተመለከተ ራሳችን በራሳችን የሰራው ራሳችን ያየንበት መጽሐፍ ነው። ግን እንደሚታወቀው ከኢትዮጵያ ውጭ ያሉ ተመራማሪዎችም በኢትዮጵያ ጉዳይ ላይ ይጽፋሉ። የእነሱን ሀሳብ ማግኘት ፈልገናል። ስለዚህ ለስራውን ቀለል ለማድረግ ነው። ግን ይሄ የመጀመሪያው መጽሐፍ ነው የሚሆነው። አይ ቲንክ ከዚህ በኋላ እኛም ሌሎችም ተመሳሳይ ፕሮጀክት ውስጥ ተራለን እንሳተፋለን ብለን ተስፋ እናደርጋለን።
ዛሬ በአዲስ አበባ ዩኒቨርሲቲ በተካሄደው ስነ ስርዓት ላይ በመጽሐፉ የተንጸባረቁ ሀሳቦችን መነሻ ያደረገ ውይይት ተካሂዷል። ለተነሱ ጥያቄዎችም ምላሽ ተሰጥቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዩናይትድ ስቴትስ ምርጫና አፍሪካ የተከታዩ ዘገባ ርዕስ ነው። ዩናይትድ ስቴትስ ውስጥ እየተካሄደ ያለውን ፕሬዚደንታዊና ከፌዴራል አንስቶ በየደረጃው ያሉ አገረ ገዢዎችና የምክር ቤቶች ምርጫ ድፍን ዓለም በቅርብ እየተከታተለ ነው። አፍሪካ ውስጥም ጠንካራ ዲሞክራሲ እንደሆነች በሚነገርላት ደቡብ አፍሪካም እንዲሁ። የታሪካዊውን ምርጫ ተለዋዋጭ ሂደትና የሚካሄደውን አስደናቂ ድራማ አስመልክቶ በጉዳዩ የተካኑ ጥቂት ጋዜጠኞች የሚያቀርቡትን ትንተና ደቡብ አፍሪካውያን በልዩ ትኩረት እየተከታተሉት ነው። ሪፖርተራችን አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
የደቡብ አፍሪካው ሪፖርተር ሸርዊን ብራይስ ለ12 ዓመታት ካለበት ኒውዮርክ ሆኖ አሜሪካንና የአሜሪካን ፖለቲካ ለአገሩ ዜጎች የመተንተን ስራ ነበረው። 2020 ግን በኮቪድ-19 ወረርሽኝ የተነሳ እንኳን ለሱ ለብዙ አሜሪካውያን ጋዜጠኞች ሳይቀር ዜናዎችን እየተከታተሉ የመተንተኑን ስራ አክብዶታል። ብራይስ ግን ክብደቱ ለአሜሪካ ብቻ ሳይሆን ለሁሉም መሆኑን ይናገራል።
The truth deficit that we've encountered with this White House, you know, whether it's from the president's medical team post his COVID-19 diagnosis or just on any other day.
ከዚህኛው ዋይት ሃውስ የጎደለውን እውነት ለማግኘት የምናደርገው ጥረት ቀላል አይደለም። ለምሳሌ ባለፈው ፕሬዚዳንቱ በኮቪድ-19 ከተጋለጡ በኋላ ከፕሬዚዳንቱም ሆነ ከፕሬዚዳንቱ የሕክምና ቡድኖች የምናገኘውን መረጃ መጥቀስ ይቻላል። ስለዚህ ትክክለኛው ነገር የግድ ከዋይት ሃውስ ላይ ይገኝ ስለሚችል ከተለያየ ቦታ ማመሳከር ይኖርብናል። ፕሬዚደንቱ ምን አሉ? ያሉት ነገር እውነት ይሆን ይሆን እንላለን። ይህ እዚህ ያለውን የጋዜጠኝነት ስራችንን ውስብስብ ያደርግብናል።
ብራይስ ምርጫውን አስመልክቶ ብዙ ጊዜ የሚያቀርበው ዘገባ በጥቅሉ በፕሬዝደንታዊ ምርጫ ያተኮረ ሲሆን በዋነኝነት የዩናይትድ ስቴትስና የአፍሪካን ግንኙነት የተመለከተ ይሆናል። አድማጮቹ ለዲሞክራቲኩ ፕሬዝደንታዊ እጩ ጆ ባይደን እንደሚያደሉ ይገምታል። ይህም በአብዛኛው ባይደን ከቀድሞ ፕሬዝደንት ኦባማ ጋር ባላቸው ግንኙነትና በምክትል ፕሬዝደንት እጩነት አጋራቸው አድርገው በመረጧቸው ካማላ ሃሪስ የተነሳ እንደሆነ ያምናል። በዚያ ላይ ብራይስ ፕሬዝደንት ትራምፕ አፍሪካን አስመልክቶ የተናገሩት ንቀት የተሞላበት ንግግር በአፍሪካ ተወዳጅ እንዳይሆኑ አድርጓቸዋል ይላል። ብሩክስ ስፔክተር በጆሃንስበርግ የዩናይትድ ስቴትስ ዲፕሎማት የነበሩና አሁን ወደ ጸሐፊነት የተቀየሩ ጡረተኛ ናቸው። በየዕለቱ በሚወጣው ማቭሪክ ጋዜጣ ላይ ለደቡብ አፍሪካ አንባቢዎች የአሜሪካ ፖለቲካ ትርጉም እንዲሰጥ ለማድረግ እየሞከሩ ነው። ይህ ምርጫ በሚጽፉበት ጋዜጣ አምድ ላይ እንኳ ያልተለመደ ነገር እንዲያደርጉ ያስገደዳቸው መሆኑን ይናገራሉ። እንዲህ ብለዋል።
About a month ago I wrote a column which urged for international monitoring groups to check the American election to help keep it honest, straight, and free and fair.
ካንዶር ገደማ በፊት የዓለም አቀፍ የምርጫ ታዛቢዎች የአሜሪካ ምርጫ ትክክለኛ፣ ግልጽ፣ ነጻና ፍትሃዊ መሆኑን እንዲታዘቡ በአምዴ ላይ በማሳሰብ ጽፌ ነበር።
ይህ አስተያየት ግን የሳቸው ብቻ አይደለም። የአፍሪካ ህብረት ባለስልጣናት የዩናይትድ ስቴትስን ምርጫ የሚታዘቡ ልዑካንን ለመላክ ሐሳብ አቅርበዋል። ምንም እንኳ ሐሳቡ ተግባር ላይ ይውላል ተብሎ ባይታሰብም አንዳንዶቹ አፍሪካ ሀገራት የየራሳቸውን የተወሰኑ የምርጫ ታዛቢ ቡድኖችን ለመላክ ማቀዳቸውም ተሰምቷል። የፖለቲካ ተንታኝ የሆኑት ለይስሉ ቫርዳን ለማንኛውም ይህ ምርጫ የአፍሪካ መሪዎች ለወደፊቱ ምን ሊያደርጉ እንደሚችሉ ተጽዕኖ ሊያሳድር የሚችል ነው ይላሉ።
There's a paradigm shift, more than even a mind shift, in a sense that African countries and governments always feel on the back foot when it comes to everything, governance.
ይህ የአፍሪካ ሀገሮችም ሆኑ መንግስታት ሁልጊዜም የሚሰማቸው ስሜት ነበር። አሁን ካስተሳሰብ ለውጥም በላይ የሆነ ሁሉን ነገር አስመልክቶ የተቀያየረ ነገር አለ። ለምሳሌ መልካም አስተዳደርንም ሆነ ሌላው ቀርቶ ለኮቪድ-19 የተሰጠውን ምላሽ በሚመለከት ውስጣቸው የሚያስበው ነገር አለ። ባለፈው 6 ወራት ውስጥ የተመለከት ነው በለጸጉ የተባሉ አገሮች እንኳን ራሳቸው እየታገሉ መሆኑን ነው። እኛ እዚህ እንደተቸገርነው ሁሉ እነሱም ያስተዳደር ስርዓታቸው አደጋ ላይ ነው ያለው።
ብራይስ እንደሚሉት ይህ ጊዜ ዩናይትድ ስቴትስን አስመልክቶ ለሚዘግብ ሰው በጣም አስገራሚ ጊዜ ነው።
I mean, this is a strange moment for the United States, and I think we need to recognize that. I mean, the fact that you are questioning the electoral...
ይህ ለዩናይትድ ስቴትስ እንግዳ የሆነ ወቅት ነው። ያንን ማመን ያለብን ይመስለኛል። ይቺን በተራራ አናቱና የምታንጽባርቅ ከተማን የምርጫ ሂደት ታማኝነት መጠራጠር በራሱ ብዙ ሰዎችን ላፍታም ቢሆን ቆም ያደርጋል። እኔ እንጃ አሜሪካውያን ከዚህ ውስጥ እንዴት አድርገው እንደሚወጡ አላውቅም። ጥያቄው ከህዳር 3 በኋላ ምን አይነት አመራር ይኖራቸዋል የሚል ነውን። ያ የምንሄድበትን ቦታ የሚወስን ይመስለኛል።
ብቻ የትም ሆነ የት አፍሪካ የሚሆነውን ያያየች ነው። እሱም እንዲሁ
ወደ ተከታዩ ዘገባ እንለፍ። የተፈጥሮ አካባቢ ሳይንስና ህይወት። ወንጪ ሃይቅና አካባቢውን የማልማት ሥራ በገበታ ለሀገር የልማት እቅድ መካተቱ ተገልጿል። ወደዚያው ተጉዞ የአካባቢውን ነዋሪዎች ያነጋገረውን ናኮር መልካ ዘገባለው።
በኦሮሚያ ክልል በምዕራብና ደቡብ ምዕራብ ሸዋ ዞኖች አዋሳኝ ቦታ ላይ ይገኛል። በተራራዎች የተከበበው ይህ ማራኪና አካባቢውን በልምላሜ አረንጓዴን ያላበሰ የተፈጥሮ ጸጋ ወንጪ ሐይቅ ይባላል። ጸጥ ረጭ ለሽ ብሎ ተኝቷል። አካባቢው የመንፈስ እርጋታን ይሰጣል፣ የተፈጥሮ ውበትን ለማድነቅ ያነሳሳል። ይህን ውብ ሐይቅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ከሁለቱ ማለትም ጎርጎራና ኮይሻ ሐይቆች ጋር ገበታ ለሀገር በተባለው የልማት እቅድ ውስጥ መካተቱን ይፋ ሲያደርጉ እንዲህ ብለው ነበር።
ጎርጎራ አፈጣጠሩ በራሱ ለቱሪስትም ሆነ ለሀገሬው ሰው እጅግ ሳቢ የሆነ በተፈጥሮ ሁሉን ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል። ሁለተኛው ወንጪ ነው። ወንጪ በምዕራብና በደቡብ ምዕራብ ሸዋ መካከል የሚገኝ ሁለት ሐይቆች በአስር ኪሎ ሜትር ርቀት ውስጥ የሚገኙበት እጅግ ማራኪ የሆነ የተፈጥሮን ሙሉ የሆነ የመስጠትና የአርት ብቃት የሚያሳይ ተራራ ግሪን ውሃ ያለው መጠነኛ ስራ በመስራት ከአዲስ አበባ በጣም ቅርብ ቦታ በመሆኑ ብዙ ሰዎች ቅዳሜና እሁድ እየወጡ ሊዝናኑበት የሚችሉ የአካባቢ ማህበረሰብም ስራ በማግኘት የስራ እድል በመፍጠር ኑሮ እንዲያሻሽል እድል የሚሰጥ
ከአምቦ 27 ኪሎ ሜትር ርቀት ላይ የሚገኘው የወንጪ ሐይቅ አካባቢ ነዋሪዎች ወንጪ በገበታ ለሀገር ምክንያት ሊለማ በመሆኑ የተሰማቸውን ስሜት አጋርተውናል።
ስሜ ደሳለኝ ገለታ ይባላል። የወንጪ ተወላጅና የኢኮቱሪዝም አባል ነኝ። ጠቅላይ ሚኒስትሩ መጥቶ ሲነግሩ የወንጪ ሁሉም ተደስቷል። ምክንያቱም ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። መንገዱ ተቋርጦ የተማርነው ከዚህ ወሊሶ 40 ኪሎ ሜትር እየተመላለስ ነበር የምንማረው።
በሚዲያም በሀገር ገበታ ላይም እንዳየነው የታቀደው ፕሮጀክት እንሰማ ወይም ሲናይ በጣም ደስ ብሎናል።
እኔ ስሜ ቤልሞ ዘለቃ ነኝ። እዚህ አካባቢ ብዙ መንግስቶች የጎበኙ ቆይተዋል። እስከዛሬ ድረስ ምንም አላገኘንም። በአሁን ጊዜ በዶክተር አብይ አህመድ ጊዜ ይገኛል ተባለ ቢያገኝም ደስ ይለኛል።
የልማት እቅዱ ከዚህ በፊትም ኢትዮጵያን ሲመሩ በነበሩ መንግስታት እየተያዘ ሲተው የነበረ በመሆኑ ስጋት አለን ይላሉ። ህይወታችን ከአይቁ ጋር የተቆራኘ በመሆኑ ወንጪ ሲለማ ለኛም የወደፊት ኑሮ መታሰብ አለበት ሲሉም አክለዋል። ነዋሪዎቹ
ይጀምራል ይባላል ግን ፕሮጀክቱ ይጀምርና ይቋረጣል፣ ፕሮጀክቱ ዲዛይን ይደረግና ይቋረጣል ይቀራል የሚል ትንሽ ጥርጣሬ ቢኖርብንም ግን ይሄ ነገር ከግብ ከደረሰና ከለማ በጣም ብዙ ለውጥ ይመጣል ብዬ ተስፋ አደርጋለሁ።
አማንከናና ከነቲ ዋንቲ በርባደሙ አዋስት ቢየከና ፈየደሙ
የኛ አከባቢ ህብረተሰብ የሚፈልገው ተጠቃሚ መሆን ነው። የወንጪ ተፈጥሮ ሀብት ሳይነካ ህብረተሰቡ ከዚህ ቦታ ሳይፈናቀል በዚህ ቦታ ከወንጪ ጋር አብረን ማደግ አብረን መልማት እንፈልጋለን ብለዋል።
ዋንቱን ትጅብኑ ከነከሰው በየከና ካአኑ እንጀዳን
እኛ የምንጠላው ነገር ከዚህ ቦታ ተነሱ ካሉን ብቻ ነው። እንሰት ተመጋቢ በመሆናችን ከዚህ ወደ ሌላ ቦታ ሄደን መልመድም ሆነ መኖር አንችልም። ወንጪ ህይወታችን ነው። ሁላችንም እዚሁ አብረን ከወንጪ ጋር ተጠቃሚ ብንሆን ደስ ይለናል ብለዋል። የወንጪ ሀይቅ የልማት እቅድ ተግባራዊ ሲደረግም በቻልነው ሁሉ ለስራው ስኬት አስተዋጽኦ እናደርጋለን ብለዋል።
መስፍን አድማሱ እንደማ ጉማች ሞነት ጎቹ ብደንዴኙ ናኑን ኩንሁም ነቀምና
መስፍን አድማሱ ባላለው በጉልበታችን አስተዋጽኦ እናደርጋለን። የአካባቢውን ሰላምም እናስጠብቃለን። በዚህ ከጎናቸው እንቆማለን።
ሙኑቲዋን ቲንጉማቸኑ ኡምነኬኛ
እኛ የምናደርገው አስተዋጽኦ በጉልበታችን በጸባያችን ከጎናቸው እንቆማለን። ለእንግዶቻችን ጥበቃ እናደርግላቸዋለን። ቡናም ቢሆን ውሃ ማንኛውንም ቤት ያፈራውን ነገር በማቅረብ አብረን በመቋደስ ከጎናቸው እንቆማለን ብለዋል። በወንጪ ሀይቅ ለልማት መታጨት ስላደረባቸው ተስፋና ጥሩ ድሎች እንዲያብራርተዋል።
ፕሮጀክቱ ለወደፊትም ለእኛም ትልቅ አስተዋጽኦ እንደሆነ ስለዚህ ለአገሩም ለውጥ ነው፣ ለስራ እድልም ጥሩ ነው፣ ለዚህ ነዋሪም ደግሞ ለዚህ አካባቢም ይሄ ቦታ ትልቅ አስተዋጽኦ አለው። ስለዚህ ጥሩ ቢጀመርልን ደስ ይለናል።
የመንገድ ችግር ነበረብን ማለት ነው። ያ መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ፣ ሆቴል የለም። ቱሪስት ደግሞ የሚመጣው ወይ ማደሪያ ይፈልጋል፣ ተጠቅሞ ነው የሚመለሰው በአንድ ቀን ማለት ነው። ምግብ የለም፣ የሚያድሩበት ቦታ የለም። በዛም እኛ የአንድ ቀን አገልግሎት ትንሽ ነበር የምናገኘው ማለት ነው። ይህ ልማቱ እውነት ከሆነ ከግብ ከደረሰ የቱሪስቶቹ ማረፊያ፣ ሆቴል፣ መንገዱ ከተስተካከለ እኛ አሁን በቀን ደርሶ መልስ የምንጠቀመውን የአራት ሰዓት አገልግሎት ሰጥተን ህይወታችን ይለውጣል ብለን ተስፋ እናደርጋለን። የአካባቢው ወጣት አባቶች አሉ። ለምሳሌ እናቶች የሆነ የተወሰነ ስልጠና ወስዶ ሻይ ቡና አዘጋጅተው ማለት እዛ በብዛት ሰራተኛ መጥቶ እዚህ ሲከትም ማደሪያ ምናምን አዘጋጅቶ ያለውን የአካባቢውን ምግብ ያዘጋጁ በተጨማሪ ፕሮጀክቱ እስኪያልቅ ድረስ ተጠቃሚ ይሆናሉ የሚል ሁኔታ አለ። ሌላ ደግሞ ለማቴሪያል ሎካል ቤቶች ሲሰሩ እንደ ቀርከ ያሉት እንደ የተለያዩ በቃ የአበሻ ጽድ አለ፣ ባህር ዛፍ አለ። አንዳንድ ኢንፎርሜሽን አሁን ስንሰማ ባለ ሀብት ነው የሚያቀርበው በጨረታ ይባላል። የአካባቢው ህዝብ ደግሞ ተጨማሪ ጥቅም የሚያገኘው ያንን ቀርካውን ባህር ዛፉን የአካባቢ ያለውን ራሱ ገበሬው ራሱ የአካባቢ ህዝብ ለዛ ለኮንትራክተሮቹ ቢሸጥ ተጨማሪ ገቢ ያገኛል የሚል ግንዛቤ አለኝ በግሌ።
የወንጪ ሀይቅን ከአዲስ አበባ ሊጎበኙ ከመጡ ከሀያ በላይ ሰዎች መካከል ያነጋገርኳቸው ሀሳባቸውን አካፍለውኛል።
እኔ ብርሃን እባላለሁኝ። ከአዲስ አበባ ነው የመጣሁት። አሁን ስመጣ ለሁለተኛ ጊዜ ነው። ካምፕ እያደረግን ሀይቁን እያየን ከአካባቢው ጋር ከተፈጥሮ ጋር አብረን እንጆ እያደረግኩኝ አሁን ሁለተኛ ዙር ነው የመጣሁት እዚህ። አሁን ራሱ ባለበት ሁኔታ እኮ ሰው መጥቶ ማየት ያለበት እና በጣም የሚያስደስት ቦታ ነው። አካባቢው ቦታው ደግሞ ለምቶ ቴንሽን አግኝቶ ተሰርቶበት ከሆነ ደግሞ ለአካባቢውም ላለው ሰው እንደ ሀገርም የተሻለ ጥቅም የምናገኝበት ነው። ከከተማ ግርግር በጣም በአጭር ኪሎ ሜትር ውስጥ የሚገኝ ጥሩ ቦታ ስለሆነ የተሻለ ነገር እናገኛለን ብዬ አስባለሁ።
ተስፉ እባላለሁ። የመጣ ነው ከአዲስ አበባ 25 ነን። እኔ ለመጀመሪያ ጊዜ ነው የመጣሁት፣ ግን የማየት ጉጉቱ አለ። ምክንያቱም ጓደኞቼ ከዚህ በፊት በተደጋጋሚ መጥተው ስለሚያውቁ ፎቶም ስለሚያሳዩኝ ፕላስ ደግሞ በቲቪም ስላየሁኝ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሄ እዚህ ወንጪ ሀይቅ ላይ ልማት ይሰራል ሲሉ እጅግ በጣም ጉጉት ነው ያደረብኝ። ስለዚህ ከመልማቱ በፊት ባየው የሚል ጉጉት ስላደረብኝ ነው መጥቼ ለማየት የወሰንኩትና ቀጣይ ደግሞ ሲለማ ከዚህም በላይ ያምራል ብዬ ተስፋ አድርጋለሁ።
በዚህ በ2013 ዓ.ም እንዲጀመር እቅድ ተይዞለት የተለያዩ ተግባራት እየተከናወኑለት እንደሚገኝ የሚገለጸው በገበታ ለሀገር ለሚለሙ ሶስት ሀይቆች የልማት እቅድን ለመደገፍ የተለያዩ ተቋማት ድጋፍ እያደረጉ መሆናቸውን የሀገር ውስጡ ብዙሃን መገናኛ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ዘግቧል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ፣ እኔም ያስተናገድኳችሁ ያመሸሁት ሰሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እጆቹን መታጠብ እንዳለ ቦታ አልዘነጉም። ማስኮን ዘወትርና በትክክል ያደርጋሉ። ያለመጠጋጋትን መርህ ያከብራሉ። እባክዎ ራስዎን ከኮቪድ-19 ይጠብቁ። ኮሮና ቫይረስ አያንቀላፋም። ይጠንቀቁ፣ ራስዎን ይጠብቁ። ሰላም ጤና ይስጥልን። በደህና አደሩ።